እንደምናመሻችው ዛሬ ሐምሌ 9 2010 ዓ.ም ነው። ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚደመጡት መሰናዶዎች መካከል
ደረሰ ድርጊት ለሆነ ለመግለጽም ይከብዳል። ስፔሻሌ በቦታ ሆነ ስታ ማለት ነው። ያነደደ ነገር የለም። ከተማውን ያነደደች በየቦታው ያለውን ማለት ነው።
የሰማችኋቸው አቶ ያሬድ ክብረትን ነው። በደቡብ አፍሪካ የሚኖሩ የንግድ ሰው ናቸው። ሰሞነኛው የሀገሪቱ አለመረጋጋት በኢትዮጵያ ማህበረሰብ አባላትና በሀገሬው ሰዎች ላይም ጭምር ስላደረሰው ጫና በምሽቱ ይነግሩናል።
የህወሓት ኃይሎች መቆጣጠር ሲጀምሩ እዛ ባሉ ሽሬ አካባቢ ተበትነው በነበሩ አዲግራትም በተለያዩ አካባቢዎች ባሉ ስደተኞች ላይ ጥቃት እየተፈጸመ እንደሆነ ሪፖርቶች መውጣት ጀመሩ።
አሁን ደግሞ የሰማናቸው አቶ በአካል ንጉሴ ነው። የኢትዮጵያ ስደተኞችና ስደተኞች ተመላሾች ኮሚሽን ቃል አቀባይ ናቸው። በኤርትራውያን ስደተኞች ላይ እየደረሱ ናቸው ስለተባሉ ጥቃቶች ቆየት ብሎ ይነግሩናል። ሌሎች ርዕሰ ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ የድምፅ ምህንድስናውን ይከውናል። ከሁሉ በፊት አጫጭር ዜናዎች ይሰማሉ። ስመኝሽ ቆየ
አመሰግናለሁ ሀብታሙ። የተባበሩት መንግስታት የምግብና የግብርና ድርጅት በረሃብ በተጎዳው ሰሜን ኢትዮጵያ የክረምት ዝናቡ ወቅት ለአርሶ አደሩ እህል ለመዝራትና የምግብ ምርቱን መልሶ ለማሳደግ እንዲችል የተጣበበ ድል የፈጠረለት ቢሆንም ለእርዳታ የሚውል ገንዘብ ካልተገኘና የረድኤት ድርጅቶች ተደራሽነት ካልተስተካከለ ያለው ጠባብ ድር ሊባክን ይችላል ሲል አሳሰበ። በርካታ አርሶ አደሮች የዘር እህል፣ በሬዎችና ሌሎችን ለግብርና ምርት የሚያስፈልጓቸውን ግብአቶች ተዘርፈዋል። የብድር አገልግሎትና ለዘር የሚውል እህል የሚገዙበት ገበያም የለም ሲል ፋኦ ማሳሰቡን የዋና ጸሐፊው አንቶኒዮ ጉታሬሽ ረዳት ቃል አቀባይ ፍሎሬንሲያ ኒኖ በትላንትና መደበኛ ገለጻቸው አውስተዋል። በዚህም የተነሳ የምግብ ምርት ሙሉ በሙሉ ተቋርጧል ያለው ፋኦ በክልሉ በምግብ እጥረት ከሁሉም በከፋ ደረጃ ለተጋለጡ 1.2 ሚሊዮን የሆኑ ሰዎች መርጃ በአስቸኳይ 30 ሚሊዮን ዶላር ድጋፍ መጠየቁን የተባበሩት መንግስታት ድርጅት ዋና ጸሐፊ ቃል አቀባይ አስታውቀዋል። በአፍሪካ ሀገሮች በኮቪድ-19 ህመም ሆስፒታል የሚገቡት ሰዎች ቁጥር በፍጥነት እየጨመረና የኦክስጅንና የጽኑ ህሙማን መኝታ እጥረት ባለበት በአሁኑ ወቅት በበሽታው ምክንያት ባለፈው ሳምንት ህይወታቸውን ያጡት ሰዎች ቁጥር ከቀደመው ሳምንት በ40% መጨመሩን የዓለም ጤና ድርጅት አስታወቀ። ባለፈው ሳምንት በኮቪድ ምክንያት 6273 ሰዎች መሞታቸውንና ከዛ በፊት በነበረው ሳምንት የሟቾች ቁጥር 4384 እንደነበር የዓለም ጤና ድርጅቱ መግለጫ በንጽጽር አስቀምጧል። ባለፈው ሳምንት በኮቪድ-19 ምክንያት ከሞቱት ሰዎች መካከል 83% በናሚቢያ፣ ደቡብ አፍሪካ፣ ቱኒዚያ፣ ዩጋንዳና ዛምቢያ ውስጥ መሆኑን የመንግስታቱ ድርጅት መግለጫው የገለጸ ሲሆን በአህጉሪቱ በኮሮና ቫይረስ የሚያዘው ሰው ቁጥርም ላለፈው 8 ተከታታይ ሳምንት እየጨመረ መሄዱን ጠቅሷል። በዚህ ሳምንት ማክሰኞ ከ6 ሚሊዮን እንዳለፈም አስታውቋል። ባለፈው ወር ብቻ ቁጥሩ በ1 ሚሊዮን መጨመሩንና በዚህ ደረጃ በአጭር ጊዜ ቁጥሩ ሲጨምር ይህ የመጀመሪያው መሆኑን መግለጫው ጨምሮ ገልጿል። ከሁሉም በፍጥነት የሚተላለፈው ዴልታ የሚባለው የኮሮና ዝርያ በ21 የአፍሪካ ሀገሮች የተገኘ ሲሆን አልፋ የሚባለው በ35፣ ቤታ የተባለው ዝርያ ደግሞ 30 ሀገሮች ውስጥ እንደታየ የዓለም ጤና ድርጅቱ ተናግሯል። የሱዳን ምክትል ፕሬዝዳንት ትላንት በጎረቤት ሀገር ደቡብ ሱዳን ጉብኝት አድርገዋል። የጉዞው ምክንያት ሀገራቸው ለደቡብ ሱዳን ያላትን ድጋፍ ለመግለጽና የሀገሪቱ መንግስትና ሽምቅ ተዋጊዎቹ የተፈራረሙትን ስምምነት ተግባራዊ እንዲያደርጉ ለመማጸን መሆኑም ተገልጿል። የሱዳን የሽግግር መንግስት ምክትል ፕሬዝዳንት መሐመድ ሐምዳን ዳጋሎ ከደቡብ ሱዳን ፕሬዝዳንት ሳልቫኪር ጋር ውይይት አድርገዋል። ከውይይታቸው በኋላ በሰጡት መግለጫ የሰላም ስምምነቱ ተፈራራሚ ቹ እስካሁን ተግባራዊ ያልሆኑትን የጸጥታ ደረጃጀትና ሌሎችም የስምምነቱን ክፍሎች ስራ ላይ እንዲያወሉ ሱዳን ድጋፍ መስጠቷን ትቀጥላለች ሲሉ ቃል ገብተዋል። ፈረንሳይ ማሊ ውስጥ ካሏት የጦር ሰፈሮች የተወሰኑትን ለመዝጋት በቅርቡ ያደረገችው ውሳኔ ከማሊ ህዝብ በኩል ድብልቅ ምላሾች ቀስቅሷል። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ሀገራቸው በዘንድሮ የአውሮፓ 2021 ዓ.ም ማብቂያ ላይ ማሊ ውስጥ ካሏት የጦር ሰፈሮች መካከል 3ቱን እንደምትዘጋና ሂደቱ በሚቀጥለው ዓመት አጋማሽ እንደሚጠናቀቅ ባለፈው ሳምንት አስታውቀዋል። የፈረንሳዩ ፕሬዝዳንት ውሳኔውን ይፋ ያደረጉት ባለፈው ሳምንት የቡርኪና ፋሶ፣ የኒጀርና የማሊን ጨምሮ የአምስቱን የአፍሪካ ሳህል አካባቢ ቡድኖች መሪዎች ጉባኤ ማብቂያ ላይ ነው። የአሜሪካ ድምጽ ያነጋገራቸው አንዳንድ ነዋሪዎች ፈረንሳይ ማሊ ያላትን ኃይል ለመቀነስ መወሰኗ እንዳሳዘናቸው ሲገልጹ፣ ሌሎች ደግሞ ምንም ውጤት ስላላመጡ ቢወጡ ይሻላል ማለታቸውን፣ አንዳንዶች ደግሞ ብዙ አይነት ሰራዊት ቢኖርም የጸጥታው ሁኔታ ስላልተቀየረ የራሳችንን ቀውስ ራሳችን መፍትሄ ብንፈልግለት ይሻላል ማለታቸውን ዘገባው ጠቅሷል። በመጨረሻም በያዝነው የአውሮፓውያኑ 2021 የመጀመሪያ አጋማሽ ዓመት ባህር አቋርጠው አውሮፓ ለመግባት በጉዞ ላይ ሳሉ ለልፈት የተዳረጉ ፍልሰተኞች ቁጥር ባለፈው ዓመት ተመሳሳይ ጊዜ ከነበረው ጋር ሲነጻጸር በእጥፍ መጨመሩን ዓለም አቀፉ የስደተኞችና ከስደት ተመላሾች ጉዳይ ድርጅት IOM አስታውቋል። አድማጮች፣ ለሰዓቱ ያስኳቸው ዜናዎች እንዲመስላሉ አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ።
ስመኝሽን ለቀደመው ዜና እናመሰግናለን። ጋቢና ቪኦኤ ነው በማዳመጥ ላይ የምትገኙት። ከአሜሪካ ድምፅም ይደመጣል። አሁን ወደ ቀደመው መሰናዶ እንሻገር። የቀድሞው የሀገሪቱ ፕሬዚዳንት ጄኮብ ዙማን በቁጥጥር ስር መዋል ሰበብ ያደረገ ግጭት በደቡብ አፍሪካ አንዳንድ ከተሞች ተከስቷል። ከዝርፊያና ንብረት ማውደም አልፎ የሰዎች ሕይወትንም መቀጠፍ ምክንያት እየሆነ ነው። ሰሞነኛው ቀውስ ካጠቃቸው ከተሞች መካከል አንዷ የደርባን ከተማ ናት። በከተማዋ ውስጥ ወደ 19 ዓመታትን ለሚጠጋ ጊዜ ኖሩት አቶ ያሬድ ክብረት ለአሜሪካ ድምፅ እንደተናገሩት ከተማዋ ያስተናገደችው ጥፋት በእጅጉ የከፋ ነው።
ደረሰው ድርጊት ለሆነ ለመግለጽም ይከብዳል። ስፔሻሊ በቦታ ሆነ ስታ ማለት ነው። ያነደደ ነገር የለም። ሁሉም ከተማውን ያነደደች በየቦታው ያለውን ማለት ነው። ስፔሻሊ በሁለቱ ክልሎች ላይ ማለት ነው። በይበልጥ ደግሞ ኳዙሉ-ናታል በሚባለው ቦታ ላይ እንግዲህ ከመዝረፍ አልፎ ማለት ነው እስከ ማቃጠል ነው ፋክተሪ ሁሉ ማለት ነው። አትሊስት ሾፖችን እንኳን ትገርፋለ። ግን ያው አከፋፋዮችን ሁሉ እስከ ማጥፋት ድረስ ማለት ነው ፋክተሪዎችን እስከ ማቃጠል ድረስ የደረሰ ነው። ግን እንጃልች ምን ብለህ እንደምትገልጸው ግራ ይገባል።
ከመቼ ጀምሮ ነው እንግዲህ የአሁኑ ጥቃት የተጀመረው? እዛ በምትኖሩ ኢትዮጵያውያንስ ላይ ምን አይነት ጫና አሳደረ?
ከፍተኛ ጫና ያሳድራል። ምክንያቱም ኢትዮጵያን በጠቅላላ የምትዳደረው ያው በቢዝነስ የግል ቢዝነስ ለመንትናረን በማድረግ ማለት ነው። እና ያው ቢዝነስ የሚባል ነገር የተተወ ነገር የለም ማለት ነው። ከዚያን ጠርቃ ሁሉንም ሰው ቤት ያንቋቋል። ተወሰነ ደረጃ አሁን በደርባን አካባቢ ያው ኮሚኒቲዎች በራሱ በችግር ሰዓት በመቀናከር ያው ማታ ማታ ከሌባ ጋር ሲጣር የዋለበት ሁኔታ አለ። የተወሰነ ደረጃ የተረፉ ሰዎች ይኖራሉ ኢትዮጵያውያን ማለት ነው። ነፍሳቸው በመጠናከር ከሶማሌዎች ጋር በመተባበር ያው ነፍሳቸውን አሳልፈው ሰጥተው ማለት ነው። ብዙ ቀን ሙሉ ጠዋት ማታ ፖሊስ ምን የሚያደረገው ነገር የለም። ጭራሽ ቆሞ ከማዘረፍ ያስፈጠር ማለት ነው። ጊዜ ብል አይደለም ለተወሰነ ሰዓት ብለ ቢመጣም ከዛ ለቆ ይሄዳል። የሞም ክራውድድ ነበረ በጣም በማሽ ነው የወጡት።
እንደዚህ ያለ ጥቃት ሲደርስ ይሄ የመጀመሪያው ነው ወይንስ ደግሞ በተለያዩ ጊዜያትም ተመሳሳይ ጥቃቶች ደርሰዋል?
ባለፉት ወቅቶች ለየት ያለ ነገሩ ቢኖር ማለት ነው እንዳለ መሰለ ከዚህ ይደርሳል ጥቃቶች በተለይ ኢትዮጵያንና እነዚያውን ስለ አፍሪካ ስደተኞች ያተኮረ ጥቃት ይፈጠናል። ብዙ ጊዜ ዘረፋ አለ። ምክንያት ለምሳሌ ከመንግስት አሁን የውሃ እጥረት ሲኖር የማብራት እጥረት በየምክንያቶች እነዚህ ሰዎች ሰልፍ ይወጣሉ። ሰልፍ ሲወጡ ያው ክሉት ያደርጋሉ። ያሉ ቢዝነሶችን በዛ አካባቢ ገርፈው አቃጥሎ መግባት ባህሪ አላቸው። ብዙ ጊዜ ይታያል። ያ ይሄ ስል ማለት ነው አሁን ስሞል ቢዝነስ ላይ ነበረ ስሞልና ሚዲየም አሁን ስደተኛውን ቢዝነስ ነበር የሚያጠቁት። የአሁኑ ግን ከመስፋቱ የተነሳ ትልልቅ የምትላቸው ድርጅቶችን ነው የነጮችን ሳይቀር እና ትልልቅ ፋክተሮችን ሁሉ ማቃጠል መዝረፍ ምንም የተውት ነገር የለም። ህንዶቹን ነጮቹን የጨመረ ማለት ነው። ከአሁን አለፈ ብሎ ያው ስደተኛው ብቻ ሲዘረፍ ያው ደካማ ነው፣ የቅንጅት ምጥረት ይኖራል እና ነጮቹ ብዙም ፓርቲቤት አያደርጉም። አሁን በሚመጣው የአሁኑ ጊዜ ታት ይለበልበናል ማለት ነው እና አፍሪካን ስደተኞችን እና እነዚያ ፕሪቴንድ ያደረጉታል ለማቆም ወይንም ከስሩ ችግሩን ለመፍታት ጥረት አያደረጉም ነበር። አሁን ግን ሁሉንም የነካ ነው። ይሄ ደግሞ በጣም ሰፊ ነው። ምንም ማለት ሳይቀር ነው የሚያነዱት የሚዘርፉት። ሰው ምግብ ለማግኘት ያለው ሰልፍ በጣም በቃ የጦርነት ሀገር ይመስላል። ምክንያቱም ሌሎ ነው ሀውሎ ምደ ኢትዮጵያ ችግሩ ተቀርፎ የምግብ እጥረቱ ሊቀረፍ የሚችለው መቼ እንደሆነ ስለማያውቅ ሰው በቤት ያልዘረፈ አለ፣ ኖርማል ያልጠበቀው ሰው አለ። አሁን እሱ የምግብ ለመግዛት ያለው ጦርነት አይደለም። የተረፉ ቤቶች ላይ በትንሽ ያሉ በጣም በጥቂት የተረፉ አካባቢዎች ላይ ማለት ነው። እና የጀመረ ያልከው ምናል ጊዜ ነው እንግዲህ የጀመረው አልጠበቅነውም። እንደ ድሮውም በቃ የተወሰነ ነገር ዘረፋ ወይም ረብሻ ይኖርና ብዙ መንገድ ማቃጠል፣ ትራንስፖርት መኪናዎችን ከባባድ መኪናዎችን ማቃጠል ብዙ ተለምዷል። ያው እንደዚህ ያደረጉና ይተዋሉ የሚል ነበረ። የጀመረው አክቹዋሊ ሮብ አካባቢ ነው፣ ባለፈው ሳምንት ረዲ ሳምንት ነው። ዛሬ አርብም ሐሙስም ቀጠለ፣ ቅዳሜም እንደዚሁ እና ሰኞ ዕለት ግን ሸዳውን እናደርገዋለን አገሪቷን የሚል ነገር ተናግረዋል። ከዚህ በፊት ብዙ ጊዜም እንደዛ ይላሉ። ያው የተወሰነ ነገር ይቃጠልና ይተርፋል። የአሁኑ ግን በቃ ዘሴም ቲንግ በቃ ሸዳውን እንዳሉት በቃ አገሪቷን ሸዳውን ያደረጉት።
ህይወታቸውን ያጡ ሰዎችም እንዳሉ እየሰማን ነበረ። ከእነዚያ መካከል ኢትዮጵያውያንም አሉበት ይሆን?
አዎ አለ፣ እንደዚህ አይነት ነገር አለ። ስፔሻሊ ሶማሊያን በእኛ አካባቢ ደግሞ ሶማሊያኖች ብዙ የተሰዉ አሉ። አሁን የባለበት አካባቢ ዘውትሩ በዚህ ሰሞን ብቻ ረብሻ አራት ሶማሊያን ተሰውተዋል።
ኢትዮጵያውያንስ ምን ያክል እንደሞቱ የሚታወቅ ነገር አለ?
ለእኔ የጠለቀ መረጃ የለኝም። በእኔ አካባቢ ያሉ ኢትዮጵያውያን ምን ያህል ጉዳት እንደተባረቡ።
በዚያ የሚኖሩ የኢትዮጵያ ማህበረሰብ አባላት ራሳችሁን ለመከላከል ራሳችሁን ለመጠበቅ ምን እያደረጋችሁ ትገኛላችሁ?
ትልቁ ችግር አሁን እኛም ባለንበት አካባቢ ምንድነው ችግር አለ፣ ኮሚኒቲ መጠናከር ችግር አለ። እንዲያልኩ አሁን ደርባን ሴንትራል ሲቪቪ ላይ ትንሽ ኢትዮጵያውያን ራሳቸው በመጠናከር በዚህ በችግራቸው ወሳኝ ሰዓት ላይ በመጠናከር ሁሉም ከቤት ወጥቶ በመታገል በህብረት በመሆን በተናጥል ሳይሆን በህብረት በመሆን የተወሰነ ኬዝ ያደረጉት ነገር አለ። ራሳቸውንም ከጉዳት ማዳን ችለዋል፣ ንብረታቸውንም መጠበቅ ችለዋል። ልክ አሁን እንደዚህ እየተደረገ ነው ያለው። ህጉን ስትጠብቀው ሊያደርጉ የቻለ ነገር የለም። ማቸሩን ምንድን እያደረገ ነው? በራሱ በእጅ እየወሰደ ነው ህጉን ለመጣፍ የራስ መከላከል በሚለው ደረጃ ላይ በዛ ላይ ገብ የመኖሪያ ሰፈርን ማስከበር የሚወጡ ምግቦችን ቁጥጥር ምናምን ጀምረዋል። በየአካባቢ ኮሚኒቲ ልክ እንደዛ ኢትዮጵያውያንም ክፍል አይነት ተሞክሮ ወስደው በመከላከል ይህን ነገር ጥሩ አድርገዋል።
አቶ ያሬድን በአድማጮች ስም እናመሰግናለን። በደቡብ አፍሪካ የኢትዮጵያ ኤምባሲ በዚያ የሚኖሩ ኢትዮጵያውያን ደህንነት ለማስጠበቅ ምን እየሰራ እንደሆነ ለመጠየቅ ተደጋጋሚ የስልክ ሙከራችን አልተሳካም። በቀጣይ ቀናት ምላሽ ካገኘ እንመለስበታለን። የተባበሩት መንግስታት ድርጅት እንደሚናገረው ከሆነ በደቡብ አፍሪካ ከ40 ሺህ በላይ ኢትዮጵያውያን እንደሚኖሩ ይነገራል። በትግራይ ክልል በሚገኙ የኤርትራ ስደተኞች ላይ ጥቃት በመድረስ ላይ እንደሚገኝ የኢትዮጵያ የስደተኞችና ከስደት ተመላሾች ጉዳይ ኤጀንሲ አስታውቋል። ከዚሁ ጋር በተያያዘ ለቪኦኤ ገለጻ ያደረጉት የኤጀንሲው የኮሚኒኬሽንና የውጭ ግንኙነት ዳይሬክተር በአካል ንጉሴ በክልሉ ከሚገኙ 4 የስደተኛ መጠለያ ጣቢያዎች ሽመልባና ህጻጽ የተባሉ 2 ጣቢያዎች ጦርነቱ በተጀመረበት ወቅት በህወሓት ጉዳት ደርሶባቸው ሲዘጉ ከተበተኑ ስደተኞች መካከል ከ9000 በላይ የሚሆኑት ተሰብስበው ወደ ተቀሩት 2 ጣቢያዎች መግባታቸውን ጠቁመዋል። ይሁን እንጂ አሁን ላይ ተበታትነው በሚገኙ ስደተኞች ላይ ጥቃት በመፈጸም ላይ እንደሚገኝ መረጃዎች መኖራቸውን እንዲሁም ከተከዘ የተሻግረው ማይጸብሪ አካባቢ በሚገኙ 2 ጣቢያዎች የሚገኙ ስደተኞችም ለችግር መጋለጣቸውን ተናግረዋል። ከጉዳዩ ጋር በተያያዘ ከህወሓት ግን የተባለ ነገር የለም። ኬኔዲ አባተ።
በትግራይ ክልል የሚገኙ የኤርትራ ስደተኞች ላይ ጥቃት በመድረስ ላይ እንደሚገኝ ከተለያዩ አቅጣጫዎች የሚወጡ ዘገባዎችን ዋቢ በማድረግ የኢትዮጵያ የስደተኞችና ከስደት ተመላሾች ጉዳይ ኤጀንሲ ባወጣው መግለጫ አስታውቋል። ከዚሁ ጋር በተያያዘ ለቪኦኤ ገለጻ ያደረጉት የኤጀንሲው የኮሚኒኬሽንና የውጭ ግንኙነት ዳይሬክተር በአካል ንጉሴ በክልሉ ከሚገኙ 4 የስደተኛ መጠለያ ጣቢያዎች ሽመልባና ህጻጽ የተባሉ 2 ጣቢያዎች ጦርነቱ በተጀመረበት ወቅት ጉዳት ደርሶባቸው መዘጋታቸውንና ስደተኞች መበተናቸውን አስታውሰዋል። ከጣቢያዎቹ ከተበተኑት ከ19000 በላይ ስደተኞች መካከል ከ9000 በላይ የሚሆኑት ከተበተኑበት ተሰብስበው ወደ ተቀሩት 2 ጣቢያዎች መግባታቸውንና ከ5000 በላይ የሚሆኑት ደግሞ በአዲስ አበባ መመዝገባቸውን ጠቁመዋል።
ዳራ አካባቢ ሁለቱን የስደተኛ መጠለያ ጣቢያዎች ማለትም ሽመልባንና ህጻጽን ህወሓት ጥቃት ፈጽሞባቸዋል መጠለያ ጣቢያዎቹ። ከዛ ጋር ተያይዞ ስደተኞቹ ወደየ አካባቢውም ወደ ተለያየ ቦታም ተበተኑ። ከዛ የህግ ማስከበሩን ስራ ተከትሎ ያደረግነው ምንድን ነው? አንደኛ አዲያሮሽና ማያኒ ከተከዜ ወዲህ በመሆናቸው ወዲያው ህግ ማስከበሩ ስራ እንደተጀመረ አገልግሎት መስጠት ጀመርን። ከዛ የተበተኑትን ስደተኞች ማሰባሰብ ጀመርን። ወደ 19200 አካባቢ ነበሩ። ከነሱ ውስጥ 9000 አካባቢውን ሽሬ ላይ እያሰባሰብን ማያኒና አዲያሮሽ ላይ ማስፈር ቻልን። ከዛ ተበትነው አዲስ አበባ የገቡ ነበሩ። አዲስ አበባ ላይ ከ5200 በላይ ተመዘገቡ። የኛ ግምት አሁንም ከፍተኛ ቁጥር ያላቸው ከህጻጽና ሽመልባ የመጡ ስደተኞች አዲስ አበባ ላይ እንዳሉ ነው።
የተበተኑ ሌሎች ስደተኞችንም ለማሰባሰብ ጥረት በሚደረግበት ወቅት የፌደራል መንግስት ጦር ከትግራይ ክልል መውጣቱን ተከትሎ ስራው መቋረጡን አቶ ባካላንስ ተዋል። ይሁንና ከሽሪ አካባቢ የተገኙ 79 ስደተኞችን አፋር ወደሚገኘው በራህሌ የስደተኞች ጣቢያ በተመድ የስደተኞች ከፍተኛ ኮሚሽን አማካኝነት ለማዛወር ጥረት እየተደረገ መሆኑንም ጠቁመዋል። ይሁን እንጂ አሁን ላይ ተበትነው በሚገኙ ስደተኞች ላይ ጥቃት በመፈጸም ላይ እንደሚገኝ መረጃዎች መኖራቸውን ነው የተናገሩት።
የፌደራሉ መንግስት የተናጠል ተኩስ የማቆም ውሳኔ እንደወሰነና አካባቢውን የህወሓት ኃይሎች መቆጣጠር ሲጀምሩ እዛ በተለያዩ አካባቢዎች ባሉ ስደተኞች ላይ ጥቃት እየተፈጸመ እንደሆነ ሪፖርቶች መውጣት ጀመሩ። ይህን ሪፖርት ከኛም ቀደም ብሎ የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር እንዲህ አይነት መረጃዎች እየደረሷቸው እንደሆነ አውጥተው ነበር። መረጃውም እኛም እየተከታተልን ነበር። የሚመጡት መረጃዎች ተመሳሳይ ናቸው። ስለዚህ ስደተኞች ለጥቃት ተጋልጠዋል የሚል መረጃ አለ። ነገር ግን ፌዴራል መንግስቱ በሽሬና አካባቢው አሁን ፕሬዘንስ ስለሌለው እንደ አንድ የፌዴራል ተቋም እኛም ሙሉ በሙሉ መስራት አንችልም። ምክንያቱም የፌዴራል ተቋማት በሙሉ ከክልሉ ወጥተዋል።
አሁን እየተካሄደ ከሚገኘው ግጭት ጋር በተያያዘ ከተከዜ ተሻግረው ማይጸብሪ አካባቢ በሚገኙት ሁለት ጣቢያዎች የሚገኙ ስደተኞችም ለችግር መጋለጣቸውን የስደተኞችና ከስደት ተመላሾች ጉዳይ ኤጀንሲ የኮሙኒኬሽንና የውጭ ግንኙነት ዳይሬክተሩ ባካል ንጉሴ ገልጸዋል።
ይህን ተከትሎ አሁን በቅርቡ እንግዲህ ማይጸብሪ አካባቢ ከተከዜ ተሻግረው ጥቃት መፈጸም ጀምረዋል እና ጥቃቱ እንግዲህ ስደተኞችን መጥሎ የተወ አይደለም። ዛሬም ሮይተርስ ያወጣውን ዘገባ አይተህ ከሆነ ስደተኞች ላይ ችግር እንደተፈጠረ እንደሱ አይነት መረጃዎች መውጣት ጀምረዋል እና ዲቴይል አሁን ምን ደርሷል ካልከኝ እሱን እንግዲህ ፈርዘር ማጣራት ይኖርብናል።
በማይኒና አዲያሩሽ የስደተኛ ጣቢያዎች የሚገኙ የኤጀንሲው ሰራተኞች አገልግሎት በመስጠት ላይ እንደሚገኙም የገለጹት አቶ ባካል ስደተኞቹ ካላቸው ስጋት ጋር በተያያዘ በሰሜን ጎንደር አዲስ ጣቢያ ለመመስረት የቦታ ርክክብ መፈጸሙን ተናግረዋል።
እኛ ዞሮ ዞሮ ስደተኞቹን ባለው ሁኔታ ከህወሓት በሚደርሰው ጥቃት ደህንነት እየተሰማን አይደለም የሚል ተከታታይ አቤቱታ በማቅረባቸው ከስደተኛ ተወካዮች ጋርም በተደረገ ተደጋጋሚ ውይይት ተቀያሪ መጠለያ ጣቢያ እንዲመሰረትላቸው ጥያቄ አቅርበው ነበር። ይህንን ለማድረግ ለረዥም ጊዜ ጥረት ስናደርግ ነበር። በመጨረሻ ሰሜን ጎንደር ዳባት ወረዳ ላይ አለምዋጭ የሚባል ቦታ ስደተኞችን ለማስፈር 91 ሄክታር አካባቢ መሬት ተረክበናል እና አሁን የሳይት ፕላኒንግ እየተሰራ ነው። ስደተኞችን ወደዛ አምጥቶ ለማሳረፍ በጣም ከፍተኛ ስራ እየሰራን ነው።
ስደተኞቹ ያለባቸውን ስጋትና ችግሮች ከመቅረፍ ጋር በተያያዘ ዓለም አቀፉ ማህበረሰብ ኃላፊነቱን እንዲወጣም አቶ ባካል ጠይቀዋል።
አሁን ባለው ሁኔታ ችግሮችን ሲያጋጥሙ ዓለም አቀፉ ማህበረሰብ ችግር ሲፈጠር መንግስትን ከመውቀስ ባለፈ ኃላፊነታቸውን የመወጣት የሚፈለገውን ፈንድ የማቅረብ የሚፈለገውን አገልግሎት የማቅረብ ላይ በጣም ትልቅ ክፍተቶች አሉ። ላይ አበክረው እንዲሰሩና ቀርበው አገልግሎት እንዲሰጡ እንጠይቃለን።
የተመድ የስደተኞች ከፍተኛ ኮሚሽነር ፊሊፖ ግራንዲ ከትናንት በስቲያ ሐምሌ 6 ባወጡት መግለጫ በትግራይ ክልል የሚገኙ በሺዎች የሚቆጠሩ ስደተኞች ጉዳይ በእጅጉ እንደሚያሳስባቸው ገልጸዋል። ኮሚሽነሩ በመግለጫቸው ኤርትራውያን ስደተኞች የአጸፋ ጥቃቶች፣ አፈናዎችና እስሮች እንደተፈጸሙባቸው ተአማኒና የተረጋገጠ ሪፖርት ደርሶናል ብለዋል። በስደተኞቹ ላይ ተፈጽመዋል ስለተባሉ ጥቃቶችና ሌሎች የወንጀል ድርጊቶች ከህወሓት ወገን እስካሁን የተሰጠ ምላሽ የለም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲን እናመሰግናለን። በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምፅ። አሁን ደግሞ ወደ ዚምባብዌ እናቀናለን። የዚምባብዌ መንግስት ዝሆኖችን ወደ ቻይና ለመላክ ማቀዱን ተከትሎ በሀገሪቱ የሚገኙ የአካባቢ ጥበቃ ተቆርቋሪ ቡድን መንግስትን ለመክሰስ እየተዘጋጁ ነው። ይህ አድቮኬትስ ፎር አርዝ ወይንም የመሬት ጥበቃ ተቆርቋሪ የተሰኘ ድርጅት ቻይና ዝሆኖችን ጤናማ ላልሆነ ሁኔታ ታጋልጣለች በማለትም ይከሳል። የኮሎምበስ ማቪንጋን ዘገባ ስመኝሽ ቆየ እንደሚከተለው ታሰማናለች።
አድቮኬትስ ፎር አርዝ ወይም የመሬት ጥበቃ ተቆርቋሪዎች የተሰኘው መንግስታዊ ያልሆነ ድርጅት ለዚምባብዌ ከፍተኛ ፍርድ ቤት ባስገባው ማመልከቻ በዚምባብዌ የሚገኙ ፓርኮችና የዱር እንስሳት ጥበቃ ባለስልጣኑ ዝሆኖችን ወደ ቻይና መላክ እንዳይችሉ እገዳ እንዲጣልባቸው ይጠይቃል። ሊኒን ቲናሽ ቼሳይራ የአካባቢ ጥበቃ ተቆርቋሪ ቡድኑ መሪ ሲሆኑ ጉዳዩን ለምን ወደ ህግ እንደወሰዱ ሲያብራሩ እንዲህ ይላሉ።
Basically, we are applying to the High Court of Zimbabwe for a declaratory order that states that the Zimbabwe government
በዋናነትኛ ያስገባነው ማመልከቻ የሚጠይቀው የዚምባብዌ መንግስትና ሌሎች በስሩ ያሉ ተቋማት ዓለም አቀፍ ስምምነቶችን እንዲያከብሩ በተለይ ደግሞ የአፍሪካ ዝሆኖችና ሌሎች የዱር አራዊቶች ለዝርያቸው ወደማይስማማና ተፈጥሯዊ ወይንም ታሪካዊ ከሆነው መኖሪያቸው ርቆ ወደሚገኝ አካባቢ እንዳይወሰዱ የሚያዘው ሐሳብ እንዲከበር የሚገልጽ ትዕዛዝ እንዲወጣ ነው። አንዳንድ የመንግስት ተቋማት እነዚህን ስምምነቶች በመጣስና ለአሳሪ ህጎች ባለመገዛት ልዩ የእንስሳት ሀብቶቻችንን ወደ ቻይና ለመላክ ትልቅ ፍላጎት መኖሩን እናውቃለን።
ይህ ለዚምባብዌ ከፍተኛ ፍርድ ቤት የቀረበው ደብዳቤ ባቀረበው ክስ ላይ የሀገሪቱን የአካባቢ ጥበቃ ሚኒስትር የሆኑትን ንካይ ቢዛታ ማንጋሊሾ ንዲኦቡን በተለየ ሁኔታ ይጠቅሳል። በዚምባብዌ የሚገኙ ዝሆኖች ቁጥር ከቅርብ ዓመታት ወዲህ በቁጥር እየጨመረ ሄዶ ከ100,000 በላይ ደርሷል። አንዳንድ ገበሬዎችም ዝሆኖቹ እርሻዎቻቸውንና የግጦሽ መሬቶቻቸውን እያበላሹ መሆኑን በመግለጽ ቅሬታ ያቀርባሉ። ሆኖም ግን የዚምባብዌ የዱር ባለ ስልጣን ዝሆኖችን ወደ ቻይና ለመላክ በዝግጅት ላይ ነው የመባሉን ወሬ ሐሰት ነው ሲል ያስተባብላል። የባለ ስልጣን መስሪያ ቤቱን ቃል አቀባይ ቲናሽ ፋራውን በጉዳዩ ላይ አስተያየታቸውን ጠይቀናቸዋል።
እነዚህ በግድ ጥቅም ያላቸው መስለው መታየት የሚፈልጉ ሰዎች ናቸው። ፕሬዚደንት ኤመርሰን ምንጋጓ ባስተላለፉት መልእክት ለነዚህ ሰዎች ማስጠንቀቂያ ተሰጥቷቸዋል። ማንኛውንም ማሉታዊ ነገር ለማለት የማይመለሱ ሰዎች ናቸው። እኛ እነሱ የሚሉትን እያደረግን እንደሆነ ማረጋገጫ ማምጣት አለባቸው። አሁንም ትክክለኛው ነገር እኛ ዝሆኖችን ወደ ውጭ ለመላክ እየጣርን አይደለም። ያን የሚመስል ነገርም እየተከናወነ አይደለም። ለሚሉት ነገር ማስረጃ ማምጣት አለባቸው።
ከዚህ ቀደም ዚምባብዌ ዝሆኖችን ወደ ሌሎች ሀገራት ልካታውቃለች። ከእንስሳት መብት ተከራካሪዎችና እንደ አድቮኬት ፎር አርዝ የመሳሰሉ የአካባቢ ተቆርቋሪ ቡድኖችም ከፍተኛ ተቃውሞ ደርሶባታል። በሐረር የሚገኘውን የቻይና ኤምባሲ በጉዳዩ ላይ አስተያየታቸውን እንዲሰጡ ላቀረብንላቸው ጥያቄ ከፍርድ ቤት መጥሪያ እንዳልደረሳቸው በመግለጽ መልስ ለመስጠት ፈቃደኛ አልሆኑም። ኮሎምበስ ማቡንጋ ከሐረሬ ለላከው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
የቶኪዮ ኦሎምፒክ በዚህ ወር መጨረሻ ቀናት ይጀምራል። ይሁንና በተጣሉት የኮቪድ-19 እግዶች ምክንያት በአንዳንድ የመገናኛ ብዙሃን ዘንድ ከወዲሁ አስደሳችነት የሌለው ኦሎምፒክ በሚል ተፈርጇል። አጭር ዘገባ ሰምተን እንመለስ። ኮርትኒ ፍሬሪትስ በቅርቡ ቶኪዮ ላይ ከዓለም ፈጣን ሯጮች ጋር ትፎካከራለች። በዚህ ኦሎምፒክ ላይ እየተሰናዱ እንዳሉት ሁሉም አትሌቶች ሁሉ ትኩረቷ ማሸነፍ ብቻ አይደለም። የመካከለኛ ርቀት ሩጫ ተወዳዳሪዋ ፍሬሪትስ የመጨረሻ ቀናት ልምምዷ ከወረርሽኙ እግድ ህጎች ጋር የተጣጣመ መሆኑን ለማረጋገጥ እየሰራች ነው።
ደንቦቹንና ሌሎች ዝርዝር ጉዳዮችን በድጋሚ ለማየት እየሞከርን እንገኛለን። ይህንን የምናደርገው ዝርዝር ተግባራቱን መፈጸማችንን የተጠየቅነውን መስራታችንን ለማረጋገጥ ነው። ከሁሉ በላይ ደግሞ ከእኛ ጋር ግንኙነት የነበራቸውን ሰዎች በተመለከተ ያለውን ህግ መረዳት አለብን። ብዙ ነው።
ፍሬሪትስን ያገኘናት ፖርትላንድ ኦሪገን ከሚገኘው የስልጠና ስፍራዋ በስልክ መስመር ነው። የተዘረዘሩት ህጎች ለምን አስፈላጊ እንደሆኑ ታስረዳለች።
በእጅጉ ከረር ያለ ጉዳይ ነው። አሁንም በዓለም አቀፉ ወረርሽኝ ስር እንገኛለን። ይሁንና ባለው ነገር ላይ ተጨማሪ ጭንቀት የመጨመሩ ነገር እርግጥ ሆኗል።
አትሌቶችን የሚመለከተው ህግ በሰባ ገጾች የተቀነበበ ሲሆን ሊያነቡት ለሞከሩትም በእጅጉ ግራ አጋቢ ጥራዝ ሆኖባቸዋል። አንደኛው ክፍል በተቻላችሁ መጠን ብቻችሁን መመገብ ይጠበቅባችኋል ይላል። ሌላኛው ደግሞ በከተማው ውስጥ መንቀሳቀስ የለባችሁም ይላል። መተቃቀፍ፣ መዳፍን ከመዳፍ ማጋጨትና መጨባበጥ ሁሉ የተከለከሉ ናቸው። አትሌቶች ከክፍላቸው ውጪ የአልኮል መጠጦችን መጠቀም አይፈቀድላቸውም። ከዚህ በተጨማሪ አትሌቶች ሊሰሩት ያሰቡትን እቅድ በእያንዳንዱ ቀንና ሰዓት የት እንደሚገኙም ጭምር ማሳወቅ ማስገባት አለባቸው። ውድድራቸውን ካጠናቀቁ በኋላ ደግሞ በ48 ሰዓታት ውስጥ ጃፓንን ለቀው መውጣት አለባቸው።
ወደ ሀገሪቱ እንገባለን፣ የምንሰራዋለን፣ ከዚያ ሀገሪቱን ለቀን እንወጣለን። በቀጣዩ ቀን ነው እኔ የምመለሰው።
በወረርሽኝ መካከል የሚደረገውን ይህንን ኦሎምፒክ አንዳንድ የመገናኛ ብዙሃን አስደሳች ያልሆነው አሊያም የተረገመው ኦሎምፒክ እያሉ ይጠሩት ጀምረዋል። ጃክ ታረንት በቶኪዮ የከተመ ኦሎምፒኩን የሚዘግብ የትርፍ ጊዜ ጋዜጠኛ ነው።
ውድድሩ ከመጀመሩ ሁለት ሳምንት በፊት እዚህ ብገኝም ምንም አይነት የኦሎምፒክ መንፈስ የለም ማለት ይቻላል። በጎዳናዎች ላይ ያለው እንቅስቃሴ እዚህ ግባ የሚባል አይደለም። ለውጭ ሀገራት ጎብኚዎችና አትሌቶች የተዘጋጁ የእንኳን ደህና መጣችሁ መልእክቶች አልፎ አልፎ ብቻ ይታያሉ። እስካሁን ካየኋቸው ኦሎምፒኮች ሁሉ ይሄኛው እጅግ ያልተለመደና የተለየ ነው።
ከህዝብ የተሰበሰቡ አስተያየቶች የበዙት ጃፓናውያን በወረርሽኙ ምክንያት አንድ ዓመት ያክል የዘገየውን ኦሎምፒክ መከናወን እንደማይደግፉ ያሳያል። ሀገሪቱን የአስቸኳይ ጊዜ አዋጅ እንድታውጅ ያስገደዳት የቅርብ ጊዜው የቫይረሱ ስርጭት በበኩሉ ስጋት እንዲያይል አድርጓል።
ሻቹ በጅጉ እናመሰግናለን። ሀብታሙ ስዩም በመስተንግዶ፣ ኤልያስ አስማረ ደግሞ በድምጽ መንደስኛው አብረናችሁ አምሽተናል። እነገሰው ይበለን። መልካም ምሽት።
Yeah, boy. Yeah, boy. Yeah, boy. Yeah, boy. Yeah, boy. Yeah, boy. Yeah, boy.